1600 ዓመታትን ያስቆጠረው በዓለማችን የመጀመሪያው ሆነው የአባንጦንስ ገዳም በ14 ሚሊዮን ዶላር እድሳት ተደረገለት። የካቲት 4 ቀን 2002 ዓ.ም ቢቢሲ ባቀረበው ዘገባ ላይ በዓለም የመጀመሪያው የምንኩስናና የገዳማውያን ኑሮ መስራች የሆነው የአባንጦንስ ገዳም በግብጽ መንግስት በ14 ሚሊዮን ዶላር ወጪ እድሳት ተደርጎለት ለአገልግሎት መዘጋጀቱን ገልጿል። በግብጽ የሚገኘው የቅዱስ እንጦንስ ገዳም ከ1600 ዓመት በላይ እድሜ ያለው ጥንታዊ ገዳም ነው። ገዳሙ ከእድሜ ብዛት በእርጅና ከደረሰበት ጉዳት ተጠግኖ ለቱሪስት ኢንዱስትሪው ተጨማሪ አቅም እንዲፈጥር የግብጽ መንግስት ከ14 ሚሊዮን ዶላር በላይ ወጪ እንዳደረገና ገዳሙ መንፈሳዊ ሴቱና ታሪካዊ ዳራው እንዳይጠፋ ለማደስ ከ8 ዓመታት በላይ እንደፈጀም የዜና ምንጩ አስታውቋል። ዘገባው እንደሚያመለክተው የገዳሙ መታደስ የሀገሪቱን የቱሪስት ኢንዱስትሪ ከማስፋፋቱም በላይ ከፍተኛ የኢኮኖሚ አቅም ለመገንባት ያስችላል። በግብጽ ስዊዝ ከተማ የሚገኘው የአባንጦንስ ገዳም መታደስ አገልግሎት ላይ መዋልና ለቱሪስት መስህብነት ክፍት መሆኑ ሀገሪቱ የቀድሞ ታሪኳንና ቅርሷን ለመጠበቅ የምታደርገውን ጥረት እንደሚያሳይ ዛሂ ሀዋስ የተባሉ የግብጽ ዋና የቅሪታ አካል ተመራማሪ መናገራቸውንም የዜና ምንጩ አስታውቋል። ገዳሙ ቅዱስ እንጦንስ በ3ኛው መቶ ክፍለ ዘመን በቀይ ባህር አካባቢ በሚገኘው ተራራማና በረሃማ አካባቢ ለጸሎት የመነኑበት ቦታ ነው። በመልሶ ግንባታ ወቅት በገዳሙ የሚገኙት 2 አብያተ ክርስቲያናት ና 2 ማማዎች በጥንቃቄ መንፈሳዊና ታሪካዊ ይዘታቸው ሳይቀየር መሰራታቸውን ዘገባው አመልክቷል። የቅዱስ እንጦንስ ገዳም በግብጽ ኦርቶዶክሶችም ሆነ በአምስቱ ኦሪየንታል እህት አብያተ ክርስቲያናት ዘንድ ታዋቂ ነው። ቅዱስ ሲኖዶስ የብፁዕ አቡነ ዜና ማርቆስ ስርዓተ ቀብር በሀገር ውስጥ እንዲፈጸም ወሰነም። ቅዱስ ሲኖዶስ የብፁዕ አቡነ ዜና ማርቆስ ስርዓተ ቀብር በሀገር ውስጥ እንዲፈጸም በሙሉ ድምጽ ወስኗል። ሲኖዶሱ በብፁዕነታቸው ላይ አስተላልፎት የነበረው ቃለ ውግዘትም ማንሳቱን አስታውቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ዋና ጸሐፊና የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ማቴዎስ እንደገለጹት ሲኖዶሱ ውሳኔውን ያስተላልፈው የብፁዕ አቡነ ዜና ማርቆስ የመንፈስ ልጆች የብፁዕነታቸው የቀብር ስነ ስርዓት በሀገር ውስጥ እንዲፈጸም በጠየቁት መሰረት የካቲት 8 ቀን 2002 ዓ.ም ባደረገው አስቸኳይ ስብሰባ ነው። የቅዱስ ሲኖዶስ ዋና ጸሐፊ የውሳኔውን ሙሉ ቃል እንደገለጹት ብፁዕ አቡነ ዜና ማርቆስ በሊቀ ጳጳስ ማዕረግ ጸሎተ ፍትሐት ተደርሶ ሲኖዶሱ አሊያም ቤተሰቦቻቸው እንዲቀበሩ በሚወስኑበት ቦታ ስርዓተ ቀብራቸውን መፈጸም ይቻላል። የብፁዕ አቡነ ዜና ማርቆስ አስክሬን በትውልድ ሀገራቸው እንዲያርፍና ስርዓተ ጸሎት እንዲፈጸም ቅዱስ ሲኖዶስ ውሳኔ ቢያሳልፍም የብፁዕነታቸው አስክሬን ግን እስካሁን ወደ ሀገር ቤት መጥቶ አላረፈም። ጉዳዩን አስመልክቶ አስተያየታቸውን የሰጡ ምዕመናን እንደሚናገሩት ቅዱስ ሲኖዶስ የብፁዕነታቸው አስክሬን በሀገራቸው አርፎ በጸሎተ ፍትሐት እንዲቀበር ማድረጉና ቃለ ውግዘቱን ማንሳቱ ቤተ ክርስቲያን ለሰላም ለእርቅና ለመቀራረብ ያላትን ዝግጁነት የሚያሳይ ትልቅ እርምጃ ነው። በብፁዕ አቡነ ዜና ማርቆስ የመንፈስ ልጆች አማካኝነት በቀረበ ጥያቄ መሰረት በተጠራው አስቸኳይ ስብሰባ ላይ የተገኙት 35 ብፁዓን ሊቃነ ጳጳሳት ውሳኔውን ሙሉ ለሙሉ መቀበላቸውን የገለጹት ብፁዕ አቡነ ማቴዎስ በስብሰባው ላይ በተለያየ ምክንያት መገኘት ያልቻሉ በሀገር ውስጥም ሆነ በውጭ የሚገኙ ሊቃነ ጳጳሳት ስምምነታቸውን በፋክስ በላኩት ማረጋገጫ ማስታወቃቸውን አስረድቷል። ውሳኔው ከዚህ ቀደም በብፁዕነታቸው ላይ ተላልፎ የነበረውንም ውግዘት ያነሳ መሆኑንም ገልጿል። ብፁዕ አቡነ ዜና ማርቆስ በ1971 የወለጋ ሀገረ ስብከት ሊቀ ጳጳስ ሆነው የሰሩ ሲሆን በ1977 የብፁዕ ቅዱስ አቡነ ተክለ ሃይማኖት እንደራሴም ሆነው እንዳገለገሉ የቅዱስ ሲኖዶስ ዋና ጸሐፊ መግለጫውን ጠቅሰው አስረድቷል። የካቲት 7 ቀን 2002 ዓ.ም ያረፉት ብፁዕ አቡነ ዜና ማርቆስ ከ1984 ጀምሮ ወደ አሜሪካ በመሄድ ይኖሩ እንደነበር ይታወቃል። የአዲስ አበባ ሀገረ ስብከት ልዩ የአንድነት ጉባኤያትን ማካሄድ ጀመረም። ስብከቶችን በካሴት ቀርጾ ለምእመናን በነጻ ለማድረስም እቅድ ይዟል። የቅድስት ቤተ ክርስቲያን ስርዓትንና ደንብን በጠበቀ መልኩ ለምእመናን ሰፊ የስብከተ ወንጌል አገልግሎት መስጠት የሚያስችል ተከታታይና ወጥነት ያለው የአንድነት ጉባኤ ማዘጋጀት መጀመሩን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት አስታውቋል። የቤተ ክርስቲያንን ስርዓት ጠብቀው በየአውደ ምሕረቱ የሚቀርቡትን ስብከቶች በካሴት ቀርጾ ለምእመናን በነጻ የማድረስ እቅድ እንዳለውም ገልጿል። የአዲስ አበባ ሀገረ ስብከት ስራ አስኪያጅ ሊቀ ማእምራን ፋንታሁን ሙጬ እንደገለጹት ከቅርብ ጊዜ ወዲህ ከሀገረ ስብከቱ ፈቃድና እውቅና ውጪ በአንዳንድ አውደ ምሕረትና አዳራሽ ውስጥ የሚካሄዱ ጉባኤያት የቤተ ክርስቲያንን ደንብና ስርዓት ያልተከተሉ ከመሆናቸውም በተጨማሪ ለምእመናን ተገቢውን የወንጌል አገልግሎት መስጠት የሚያስችሉ ሆነው አልተገኙም። ይህንኑ ሁኔታ ለማስተካከል ሀገረ ስብከቱ ጠንክሮ ተነስተዋል ያሉት ስራ አስኪያጁ ሕዝቤ ሆይ ና ወደ ቤትህም ግባ በሚል መሪ ቃል በሀገረ ስብከቱ የሚገኙ መቶ 60 የሚደርሱ አብያተ ክርስቲያናትንና ገዳማትን ያካተተ ተከታታይነትና ወጥነት ያለው የአንድነት ጉባኤ በማዘጋጀት ምእመናን ተገቢውን ቃለ እግዚአብሔር በተገቢው መምህርና በተገቢ ቦታ እንዲያገኙ ማድረግ ጀምሯል ብሏል። ይህ ጉባኤ ካለፈው ጥር 7 እስከ 9 ቀን በስድስት አብያተ ክርስቲያናት አንድነት በቅድስት ስላሴ ካቴድራል ቤተክርስቲያን አውደ ምሕረት መጀመሩን የገለጸው ስራ አስኪያጁ ጉባኤው የተሳካ ምእመናንም የተደሰቱበት እንደነበር ተናግሯል። እንደ ስራ አስኪያጁ ይኸው የአንድነት ጉባኤ መዘጋጀቱ በየደብሩ ያሉ አገልጋዮችን በማቀራረብ በፍቅርና በአንድነት ቅድስት ቤተክርስቲያንን እንዲሁም ምእመናንን ለማገልገል የሚያስችላቸው ከመሆኑን ባሻገር በአውደ ምሕረትና ከአውደ ምሕረት ውጪ በቤተ ክርስቲያን ስም የሚካሄደውን አላስፈላጊ ግላዊ ጥቅም ያስቀራል። በአንዳንድ ጉባኤያት የመግቢያ ገንዘብ እየተከፈለ በስብከተ ወንጌል ስም ገቢ ማሰባሰቢያ በሚል ሰበብ በየአዳራሹ የሚካሄዱ ጉባኤያት አቅም የሌላቸው ምእመናን ስብከተ ወንጌልን በተገቢው መንገድ እንዳያገኙ ማድረጉን የገለጹ ስራ አስኪያጁ ወደፊትም ማንኛውም አይነት የስብከተ ወንጌል ጉባኤ ከአውደ ምሕረት ውጪ መካሄድ እንደሌለበት አሳስቧል። በአውደ ምሕረት የሚካሄዱ ጉባኤያትም የቤተ ክርስቲያን እውቅና ባላቸው መምህራንና ዘማሪያን የሚከናወኑ ሲሆኑ አዘጋጆቹ ለሀገረ ስብከቱ ማሳወቅ እንደሚኖርባቸው አስገንዝቧል። ሁሉም የአንድነት ጉባኤያት ከምሽት 2 ሰዓት በፊት መጠናቀቅ እንደሚኖርባቸውም ስራ አስኪያጁ ተናግሯል። ለዚህ የአንድነት ጉባኤ መጠናከር ሀገረ ስብከቱ መምህራንን የመመደብ ኃላፊነቱን ለመወጣት በቂ ዝግጅት ያደረገ ሲሆን የቅድስት ቤተ ክርስቲያንን እምነትና ስርዓት ጠብቀው በየአውደ ምሕረቱ የሚደረጉ ስብከቶችን ቀርጾ ለምእመናን በነጻ ለማድረስም በርትቶ እንደሚሰራ ተናግሯል። ለጉባኤው ስኬታማነት የየአድባራቱ አስተዳደር፣ ሰበካ ጉባኤ፣ ሰንበት ትምህርት ቤቶች፣ ምእመናንና ሌሎችም የቤተ ክርስቲያኑ ተወዳጆች እንዲሁም አገልጋዮች በአንድ መንፈስ እንዲተባበሩ ጥሪ አቅርቧል። የማህበረ ቅዱሳን ሰባኪያነ ወንጌል መምህራንና ዘማሪያንም ከሀገረ ስብከቱ ጎን በመቆም ለአገልግሎቱ የበኩላቸውን አስተዋጽኦ እንዲያበረክቱ አሳስቧል። የመምህር አካለ ወልድን ታሪክና ስራ የሚዘክር መጽሐፍ ተመረቀ። በታላቁ የቤተ ክርስቲያን ሊቀ መምህር አካለ ወልድ የህይወት ታሪክ ላይ የተዘጋጀው መጽሐፍ ለታሪክና ለባህል፣ ለግዕዝ ቋንቋና ለግዕዝ ቅኔ ምርምር ከፍተኛ አስተዋጽኦ እንዳለው ብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ አስታውቋል። ብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ የዓለም አብያተ ክርስቲያናት ምክር ቤት ፕሬዝደንት፣ የዓለም ሃይማኖቶች ለሰላም የክብር ፕሬዝደንት፣ የመምህር አካለ ወልድ የህይወት ታሪክና ቅኔዎቻቸው በሚል ርዕስ ተዘጋጅቶ ለህትመት በበቃው መጽሐፍ ምርቃቱ ላይ እንደተናገሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሀገርን ለዓለም በብዙ ዘርፍ ያስተዋወቁ ሊቃውንት ምንጭ ናት። ከእነዚህም ሊቃውንት መካከል ቅዱስ ያሬድ፣ አባ ጊዮርጊስ ዘጋስጫም፣ ወልደ አብ፣ ወልደ ሚካኤል፣ አራት አይና ጉሹና ዛሬ ስራቸው በልጅ ልጆቻቸው የተዘከረው መምህር አካለ ወልድ አንዱ ናቸው። እነዚህ ሊቃውንት የማንነታችንና የእምነታችን መሰረት በመሆናቸው አሁን ባለው ትውልድ የሚገባውን ስፍራ ሊያገኙ እንደሚገባ ቅዱስነታቸው ጠቅሰው የታላቁን ሊቅ የመምህር አካለ ወልድን ስራ በማሰባሰብ የደከሙትንና ያቆዩትን ልጆች ዮሐንስ አፈወርቅን የአባታቸውን ድካም ሰብስበው በማዘጋጀት ለህትመት ያበቁትን ኢንጂነር አብይ ዮሐንስን አመስግኗል። ሌሎችም ይህን አርአያ ያለውን ስራ ተከትለው በሊቃውንቱ ስራና ህይወት ላይ መስራት እንደሚገባቸው ቅዱስነታቸው አመልክቷል። የመምህር አካለ ወልድ ስራ በሃይማኖትና በማህበራዊ ኑሮ ሲጠቀስ የሚኖር ነው ያሉት ቅዱስነታቸው በእነዚህ ዘርፎች ለሚነሱ ጥያቄዎች መምህር አካለ ወልድ የሚሰጡት መልስ ሁሉንም የሚያረካ ስለነበር በአጼ ቴዎድሮስ አማካኝነት ይማሯል እንደ ካልዬ ተብሎ ይነገርላቸው እንደነበር አስረድቷል። መምህር አካለ ወልድ ከአጼ ቴዎድሮስ እስከ ንግስት ዘውዲቱ ዘመነ መንግስት ድረስ ስለ ኦርቶዶክስ ተዋሕዶ እምነትና ስርዓት አስተማሪ፣ ተርጓሚና አማካሪ በመሆን የክርስቲያን እምነት ተከታዮች ከሌላ እምነት ተከታዮች ጋር በመከባበር በመስማማትና በሰላም በመኖር ለሀገራቸው እድገትና ብልጽግና በአንድነት እንዲተጉ በማድረጋቸውና ለቤተ ክርስቲያን በርካታ ሊቃውንት በማፍራታቸው ቤተ ክርስቲያን ሁልጊዜ ስራቸውን ስትዘክር እንደምትኖር ተናግረዋል። የመጽሐፉ አዘጋጅና አሳታሚ ኢንጂነር አብይ ዮሐንስ እንደተናገሩት መጽሐፉን ለማዘጋጀት ብዙ ጥረት እንዳደረጉ አስታውሰው አባታቸው ልጅ ዮሐንስ አፈወርቅ በህይወት እያሉ የሊቁን ስራ በመጽሐፍ መልክ ለማዘጋጀት ያደረጉት ጥረት በእግዚአብሔር ፈቃድ ያኔ ባይሳካም በልጆቻቸው ተሳክቶ ለዚህ መብቃቱ እንዳስደሰታቸው ተናግሯል። ህንጻ ግንባታው በታቀደለት ጊዜ እንዲጠናቀቅ ጥረት እየተደረገ ነው። የማህበረ ቅዱሳን የዋናው ማዕከል ጽህፈት ቤት ግንባታን በታቀደለት ጊዜ ለማጠናቀቅ የተጠናከረ ጥረት እየተደረገ መሆኑ ተገለጸ። ግንባታው 7ኛ ፎቅ ላይ ደርሷል። በማህበሩ ጽፈት ቤት ግንባታ አብይ ኮሚቴ ጻፊ ቀሲስ አንተነጌጥ እንደገለጹት በማህበሩ አባላት በበጎ አድራጊ ግለሰቦችና ድርጅቶች እንዲሁም በመናን ድጋፍ የሚሰራው ይህ ህንጻ የኮለንና የወለል ስራው የመጨረሻው ህንጻ ክፍል 7ኛ ፎቅ ላይ ደርሶ የድምድማቱ ስራን ለመጀመር ቅድመ ዝግጅት እየተደረገ ነው። እስካሁን በተለያዩ ምክንያቶች በታሰበው ፍጥነት ስራውን ለማካሄድ ባይቻልም በተቻለ አቅም ስራውን ለማካሄድ እየተሞከረ መሆኑን የገለጹት ጻፊው በቅርቡ የማጠናቀቂያ ስራ በመጀመር ጠቅላላ ግንባታውን በታቀደ ለት ጊዜ በ2004 ለማጠናቀቅ ጥረት እየተደረገ ነው ብሏል። ጻፊው ከግንባታ ቁሳቁሶች ውድነት ጋር በተያያዘም አጠቃላይ የህንጻ ወጪው እየጨመረ መምጣቱም በስራው ሂደት ላይ አሉታዊ ተጽዕኖ እየፈጠረ መምጣቱን ጠቅሰው በ2000 በባለሙያዎች በተደረገ ጥናት አጠቃላይ የግንባታ ወጪው 31 ሚሊዮን ብር መገመቱን ተናግሯል። ለዚህ ህንጻ ግንባታ ዘንድሮ በማዕከላትና ግቢ ጉባኤያት 4.1 ሚሊዮን ብር ለመሰብሰብ መታቀዱንም ጸሐፊው ተናግሯል። እንደ ጸሐፊው ገለጻ ለህንጻ ስራ አጋሽ ከሆነው የበረከት ማስታወሻ ከ350 ሺህ ብር በላይ ገቢ ሆኖ ግንባታው ላይ ውሏል። የዚህ ህንጻ ግንባታ ሙሉ በሙሉ ተጠናቆ ለአገልግሎት እንዲበቃ የማህበሩ አባላት በውጪና በሀገር ውስጥ የሚገኙ ምዕመናን በጎ አድራጊዎች ድጋፋቸውን እንዲቀጥሉ ጽህፈት ቤቱ ጥሪውን አስተላልፏል። ድጋፍ ማድረግ ለሚፈልጉ በኢትዮጵያ ንግድ ባንክ ስላሴ ቅርንጫፍ የሂሳብ ቁጥር 758038 መሆኑን ጠቁሟል። በከምባታ ጠንባሮና ሀላባ ሀገረ ስብከት በቃጫ ቢራ ወረዳ በአጽራረ ቤተ ክርስቲያን ጉዳት ደርሶበት የነበረው የቀጸላ ቅዱስ ጊዮርጊስ ቤተ ክርስቲያን አዲስ ህንጻ ቤተ ክርስቲያን ተሰርቶ በመጠናቀቁ ቅዳሴ ቤቱ ተከበረም። ቅዳሴ ቤቱ በርካታ የአካባቢው ምዕመናን በተገኙበት ጥር 23 ቀን 2002 ዓ.ም በተከበረበት ወቅት እንደተገለጸው ኢየሩሳሌም ሆይ አልረሳሽም የተሰኘው ማህበር ያሰራው የህንጻ ቤተ ክርስቲያን በአራት ወር ውስጥ ተጠናቆ ለአካባቢው ምዕመናን በተገቢ ሁኔታ አገልግሎት መስጠት ጀምሯል። በሀገረ ስብከቱ ሊቀባ ጳጳስ ብፁዕ አቡነ መልከጼዴቅ ተወክለው በስነ ስርዓቱ ላይ የተገኙት የሀገረ ስብከቱ ስራ አስኪያጅ መልካ ጽዮን አባ ሚካኤል ኃይለ ማርያም ባስተላለፉት መልእክት የቤተ ክርስቲያን ችግር በቆረቆረችው ጥቂት ወንድሞች አማካኝነት በፍጥነት ተሰርቶ ቅዳሴ ቤቱ እንዲከበር በመደረጉ ሀገረ ስብከቱ ላቅ ያለ ምስጋና ያቀርባል ብሏል። እንዲህ አይነቱ የተቀደሰ ተግባር የቤተ ክርስቲያኖቱ ተቃዋሚዎች እንዲጸጸቱ ከማድረጉም ባሻገር ቤተ ክርስቲያን የእግዚአብሔር ቤት ነው ብለው ወደ ቀድሞ እምነታቸው እንዲመለሱ ያስቻለ መሆኑንም ተናግረዋል። ኢየሩሳሌም ሆይ አልረሳሽም ማህበር በቀጣይ ለሚያከናውነው ተግባር ሀገረ ስብከቱ ድጋፍ እንደሚያደርግ ቃል ገብቷል። የኢየሩሳሌም አልረሳሽም ማህበር ሰብሳቢ አቶ ለሚሳ አባተ በዚህ ወቅት እንደገለጹት በቤተ ክርስቲያኒቱና አካባቢው ባሉ ምዕመናን ላይ የደረሰው ችግር ለማህበሩ መመስረት ምክንያት መሆኑን ጠቅሷል። ማህበሩ ከምስረታው ግንቦት 2001 ዓ.ም ጀምሮ እግዚአብሔርን አጋዥ በማድረግ ለቤተ ክርስቲያንና ለአካባቢው ምዕመናን አቅም በፈቀደ ሁሉ ልዩ ልዩ ድጋፍ ሲያደርግ የቆየ መሆኑንም አውስቷል። ማህበሩ የክርስትና ቤት እንዲሰራ ማድረጉን ለተከታታይ 4 ሳምንታት ከሌላ አካባቢ መምህራን በማምጣት እና አስፈላጊ ወጪውን በመሸፈን ምዕመናን ትምህርት ወንጌልን እንዲያገኙ ማድረጉን ገልጿል። ከየአጥቢያው ለተውጣጡ 15 ህጻናት ለእያንዳንዳቸው 20 ብር ድጎማ በማድረግና የአብነት መምህራንን በመቅጠርም ትምህርቱን ለመስጠት ዝግጅት እየተደረገ መሆኑን ተናግሯል። ለአዲሱ ህንጻ ቤተ ክርስቲያን ስራ 2 የማህበሩ አባላት በለገሱት 35 ሺህ ብርና ቀሪውን ከምዕመናን ከበጎ አድራጊዎችና ከማህበሩ አባላት በተገኘ ድጋፍ እንደተሰራ ጠቅሰው አገልግሎቱ ቀጣይነት እንዲኖረው ለቤተ ክርስቲያን ዘላቂ የልማት ፕሮጀክት ለመቅረጽ ማህበሩ እየጣረ መሆኑን አስረድቷል። የቤተ ክርስቲያኑ አስተዳዳሪ ቀሲስ ብርሃኑ አሸቦ በበኩላቸው ከአሁኑ ቀደም የነበረው ህንጻ ቤተ ክርስቲያን በባለሙያ ያልተሰራ ከመሆኑም ሌላ በእርጅና ምክንያት ሊፈርስ እየተቃረበ እንደነበር ጠቅሰው ይህ አዲስ ህንጻ ቤተ ክርስቲያን ለምዕመናንም ሆነ ለካህናቱ አገልግሎት የሚመች ሆኖ የተሰራ መሆኑን ተናግረዋል።